የተከበራችሁ የእግዚአብሔር ልጆች እንዲሁም በጎ ፍቃድ ላላችሁ ሁሉ ጌታ አምላካችን መልካም ፍቃዱ ሆኖ የኛን አሳሰብ ለማስተካከልና ለማስተማር የተለያዩ ወቅቶችን በመጠቀም በአባታዊ ፍቅሩ የተዋረዱትን ስላከበረ በሰዎች ዘንድ የተናቁትን ከፍ ከፍ ስላደረገ የተረሱትን ስላስታወሰና እንዲሁም ግፍ ለደረሰባቸው ጠበቃ ስለሆነ ቸሩ አምላካችን ውዳሴ ክብርና አምልኮ ለርሱ ለዘላለም ይሁን። በዛሬው ዕለት የተነበበልን የሕያው እግዚአብሔር ቃል ማንነታችንንና በሰዎች ላይ ያለንን አመለካከት በደንብ እንድንፈትሽ የምረዳንና በተለይም በተለያዩ በማኅበራዊና መንፈሳዊ የሥራ መስኮች በኃላፊነት ለምንመራ ሁሉ ድምፅ አልባ ለሆኑ በዘመናችን በተዋረደ አመለካከት እንደ አናሳ ብሔረሰብ ተብለው ለሚገመቱ ነገር ግን በእግዚአብሔር ዘንድ ክብር ላላቸው ሰዎች እንዴት ድምፃቸው መሆን እንዳለብን ቃሉ ያስተምረናል። ከዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ 42 ያለውን ስናነብ ጌታ ኢየሱስ ክርስቶስ በዚያን ዘመን በጎሳ በዘርና በባህል የነበረውን የጥላቻ አመለካከት እንዴት ባለ መልኩ እርሱ በስጋ ከአይሁዳውያን ወይም ከተከበረ ወገን ሆኖ ወደ ተናቀው ሳምራውያን ወገን በፍቅርና በጥበብ በመቅረብ የዘላለም ደስታ ተካፋዮች እንዲሆኑ ሲያደርግ አይተናል። ይህ ለብዙ ዘመናት የቆየውን ጥላቻ ለማስወገድ ወይም ለማስታረቅ የወገኖቹንና የሌሎችንም ያሳሰብ ድንበር ሲያልፍ እናያለን። በአንደኛ ደረጃ በወገን ስንሄድ እርሱ ያናገራት ሴት አይሁዳዊት ሳትሆን ሳምራዊት ናት። በሳምራውያንና በአይሁዳውያን መካከል ምንም አይነት ግንኙነት አልነበራቸውም። ምክንያቱም ሳምራውያን በፖለቲካ፣ በዘር፣ በባህልና በሃይማኖት ልዩነት ከአይሁዳውያን ጋር ብዙ ቅራኔ ነበራቸው። እንዲሁም ሳምራውያን ኦሪትን እንጂ ነቢያትን አይቀበሉም ነበር። እነዚህ ሁሉ ነገሮች ተደማምረው ከአይሁዳውያን እንዲገለሉ አድርጓቸዋል። አይሁዳውያንም ደግሞ ሕግን በደንብ እናውቃለን በማለት በማነታቸው የሚመኩ ሰዎች ናቸው። ከዚህም በተጨማሪ ሌሎች ያባቶችን ወግ አይጠብቁም በማለት እንደረከሱ ይቆጡ ነበር። ሳምራዊቷም ሴት በዮሐንስ 4:9 ላይ ጌታ ኢየሱስ ክርስቶስ ውሃ ጠጭኝ ባላት ጊዜ አንተ አይሁዳዊ ሆነ እንዴት እኔን ሳምራዊቷን ውሃ ጠጭኝ ብለህ ጠይቀኛለህ ያለችው በሁለቱ ወገን የነበረውን ጥላቻ መራራቅ ወይም የአይሁዳውያንን የበላይነትና የርሷን ዘር ወይም ወገን የበታችነት ስሜት ስትገልጽ ነው። የኢየሱስም ጥማት የነበረው በሁለቱ ወገኖች የነበረውን ተገቢ ያልሆነ የጥላቻ አጥር ከስሩ ነቃቅሎ መጣልና የእግዚአብሔርን መንግሥት መውረስ የሚችሉት በእውነተኛ ፍቅር በነገሮች ሳይወሰኑ መኖር ሲችሉ እርሱም የመጣው ለአንድ ወገን ደህንነት ብቻ ሳይሆን ዓለም አቀፋዊ ደህንነትን እንዳመጣ ለማሳየት ነው። ሐዋርያው ጳውሎስ በሮሜ 9:25 ላይ እንዲህ ያለ ይጠቅሳል። የእግዚአብሔር ሕዝብ ያልነበረውን ሕዝቤ ብዬ እጠራዋለሁ፣ ያልተወደደውንም ሕዝብ የተወደደ ብዬ እጠራዋለሁ ይላል። ሳምራውያንም እንዲህ አይነት ሰዎች ነበሩ። ግን ጌታ ኢየሱስ ክርስቶስ ሕዝቦቹ እንዲሆኑ ይችን ሴት እንዴት እንደተጠቀመ ሰምተናል። በሁለተኛ ደረጃ አይሁዳውያን ለሴት የሚሰጡት አመለካከት የወረደ ነበር። ወንዶች ጧት ጧት ሲነሱ ተነስተው ሲጸልዩ አምላኬ ሆይ ሴት አድርገህ ስላልፈጠርከኝ አመሰግናለሁ ይሉ ነበር። የርሱ ደቀ መዛሙርት እንኳን በዛው ባህል ስላደጉ ኢየሱስ ከሴት ጋር በመነጋገሩ ተደነቁ ይላል በዮሐንስ 4:7 ላይ። ይህንንም በማድረጉም እርሱ የመጣው ለሁሉ መሆኑንና ማንንም በጎሳ በጾታ በብሔርና በሃይማኖት ሳይለይ ሁሉንም የመንግሥቱ ወራሾች እንዲሆኑ ስለፈለገ እናያለን። በሌላ በኩል ስናይ ደግሞ የቃሉ አብሳሪ አድርጎ ተጠቅሟታል። እርሷ ማንነቷን በግልጽ ከተናገረች በኋላ እርሱ መሲህ መሆኑን እንደ ሰማች የመጣችበትን ዓላማ ትታ ወደ ወገኖቿ በመሮጥ እርሷ ያገኘችውን የሕይወት ቃል ነርሱም እንዲሰሙ በማድረጓ ወገኖቿም አምነው እንዲድኑ አድርጋለች። እንደርሷ የዋህ ለሆኑ ሰዎች ቅዱስ ኤፍሬም እንዲህ ይላል፣ ለአንዲት ርግብ ስንዴ ሰጥተን ስናቀርባት ለራሷ ብቻ በልታ ዝም አትልም። ይልቁንም ወደ ወገኖቿ በመሄድ ስንዴ ወዳለበት ሁሉንም ጠርታ ታመጣለች ይላሉ። ሳምራዊቷም እንደ ርግብ የዋህ በመሆኗ ጌታ ኢየሱስ ክርስቶስ ባልሽን ጠርተሽ ነይ ባላት ጊዜ እውነትን ከተናገረች በኋላ ለወገኖቿ የቃሉ መስካሪ ሆናለች። ክብራን የቃሉ ታዳሚዎች፣ ከዚህ ለየት ካለው የኢየሱስ አቀራረብና ከሳምራዊቷ ሴት ሕይወት ምን እንማራለን? በዘመናችን ከመታዩ ችግሮች ጋር እንዴት እናነጻጽራለን? ዛሬም በአካባቢያችን፣ በሀገራችን፣ በአጠቃላይ እንዲሁም በዓለማችን በቀጥታም ሆነ በተዘዋዋሪ አንዱ ሌላውን ለመጨቆን ወይም የበላይነትን ለማሳየት የተለያዩ ዘዴዎችን ይጠቀማል። ለምሳሌ ሃይማኖትን፣ ባህልን፣ ጎሳን፣ ቀለምና ጾታን በመጠቀም ለሚያጠቁ ሰዎች እንደ እውነተኛ ክርስቲያን ሁሉም የራሱን ድርሻ እንዴት መወጣት አለበት? ይህም ሲባል ትንሽ ሰዓት በጎረቤታችን ስትቀጣጠል ካየን ቀስ በቀስ በሁሉም ዘንድ ከመቀጣጠሏ በፊት በጎ ህልናችንን በመጠቀም የተጣሉትን በማስታረቅ የተራራቁትን በማቀራረብ ለተገፉት ጥብቅና በመቆም ፍትህ ሲጓደል ይህንን ለማስፈን ከሰው በኩል የሚመጣውን መከራ ሳንፈራ ከእግዚአብሔር ምስጋና ለማግኘት መታገል ያስፈልጋል። ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ከቁጥር 20 ላይ መልካም አድርጋችሁ መከራ ስትቀበሉ ብትታገሱ ከእግዚአብሔር ምስጋና ታገኛላችሁ ይላል። ከላይ ተጠቀሱትን ነገሮች ለማድረግ በመንጥርበት ጊዜ ከራሳችን ወገኖች ተቃውሞ እንደምንነሱ መርሳት የለብንም። አይደለም ለኛ ለጌታ ኢየሱስም ለምን ከቀራጮችና ከኃጢአተኞች ጋር አብሮ ይመገባል ተብሏል። እንዲሁም የርሱ ደቀ መዛሙርትም እንዲህ አይነት ነቀፋ ደርሶባቸዋል። በሐዋርያት ሥራ ምዕራፍ 11 ከቁጥር 3 ላይ ቅዱስ ጴጥሮስ ለምን ወዳልተገረዙ ሰዎች ቤት ገብተህ ከነርሱ ጋር በላህ ተብሎ ተወቅሷል። እኛ መፍራት ያለብን የወገኖቻችንን የጨለማ አሳሰብ ወቀሳ ሳይሆን ከብርሃን አምላክ የተሰጠና ወደ ብርሃን የሚመራንን ህልናችንን ነው። ምክንያቱም ህልናውን በአግባቡ የሚጠቀም ሰው እውነትን ይናገራል ይላል ሐዋርያው ጳውሎስ ወደ ሮሜ በጻፈው መልእክቱ ምዕራፍ 9 ከቁጥር 1 ላይ። ቅዱስ አውግስጢኖስም ሲናገር ህልናዬ ከእግዚአብሔር ስተጠችኝ ልዩ ስጦታ ስለሆነች መልካም ነገሮችን ሁሉ በነጻ የሚቀዳባት ምንጭ ናት ይላል። እውነትን ለመናገር የወንጌል ተቃራኒ ከሆነ ከወግና ባህል እስረኝነት ካልተላቀቅን በስተቀር መተግበሩ በጣም ከባድ ነው። ስለዚህ እኛስ እስረኛ መሆን ካለብን የኢየሱስ ፍቅር ወይስ የአባቶቻችን ወግ? ምርጫውን ለራሳችን እንተዋለን። ትክክለኛውን ውሳኔ ማድረግ እንድንችል እግዚአብሔር በጸጋው ይደግፈን። አሜን።